Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና ከጎድኔ አብራኝ ተቀምጣለች።
ሰላም እንደምናመሻችሁ። በምሽቱ ዝግጅት በኦሮሚያ ክልል ተቃውሞ ከቀሰቀሱ አዋጆች አንዱን ማለትም ትላልቅና አነስተኛ ከተሞችን የሚያጣምረውን መመሪያ ሶስት አንቀጾች መሰረዙን የክልሉ መንግስት አስታወቀ።
ህዝቡ የፈለገ ጥሩ ነገርም ቢሆን የማያምንበትን እስከሚያምንበት ተግባራዊ ማድረግ አስፈላጊ አለመሆኑና የህዝብን ጥያቄ ክብር ተገቢ የሆነ ክብርና ተገቢ የሆነ ትኩረት የሚሰጠው መሆኑን ነው የሚያሳየው ማለት ነው።
የክልሉ መንግስት ቃል አቀባይ ፈቃዱ ተሰማ ለአሜሪካ ድምፅ ሬዲዮ የሰጡትን መግለጫ ይዘናል። በጉዳዩ ላይ ተቃዋሚው ፓርቲ ኦፌኮ ምላሽ ሰጥቷል።
ይህ አዋጅ ጠቃሚነት የለውም፣ ለኦሮሞ ህዝብ የሚጠቅም አይደለም። ስለዚህ የኦሮሞ ህዝብ የሚቃወመው በአጠቃላይ ነው።
የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመችን አነጋግረናል።
የምሽቱ የሙዚቃ እንግዳችን ደግሞ ዘሪቱ ከበደ ናት።
መውጣት መግባቶች ያሉበት አይነት አይደለም እድገቴና ከትምህርት እና ከቤተሰብ ውጪ ሙዚቃ ነው የነበረኝ ጓደኛ የሚያዝናናኝ ፈታ የምልበት ነገር።
ዘሪቱ ወደ ዋሽንግተን ዲሲ በመጣችበት ወቅት ባልደረባችን ዲጄ ፋትሱ ጋር ቆይታ አድርጋ ነበር። በዚህ ሳምንት ቃለ ምልልሱን እናስደምጣችኋለን። እንደምናመሻችሁ አድማጮች፣ ለምሽቱ አጠር ያሉ ዜናዎች ጽዮን ግርማ ነኝ። የዩናይትድ ስቴትስ የስለላ ድርጅት ሲአይኤ ዳይሬክተር ጆን ብሬናን መስሪያ ቤታቸው በቀጣይ ፕሬዚዳንት ቢታዘዝም እንኳን እስረኞችን ውሃ ውስጥ የሰጠሙ እንዲመስላቸው በሚያደርገው የዋተር ቦርዲንግ ተብሎ በሚጠራው የምርመራ ዘዴ እንደማይጠቀሙ አስታወቁ። ዳይሬክተሩ ብሬናን ትናንት እሁድ በከፊል በተላለፈው የኤንቢሲ ቴሌቪዥን ጣቢያ በሰጡት ቃለ መጠይቅ አንድም የሲአይኤ መኮንን ዋተር ቦርዲንግ ወይም ውሃ ውስጥ የሰጠሙ በሚመስል መልኩ ማሰቃየት ምርመራ እንዲካሄድ አልስማማም ብለዋል። የማይስማሙት ደግሞ ተቋማቸው በጽናት እንዲዘልቅ ስለሚፈልጉ እንደሆነ ጨምረው ገልጸዋል። ዩናይትድ ስቴትስ ውስጥ ከደረሱት ቁጥሩ ወደ 3000 የሚጠጋ ሕዝብ ከተገደሉት የሽብርተኞች ጥቃቶች በኋላ በቀጠሉት ዓመታት ሲአይኤ ተጠርጣሪ ሽብርተኞች አሜሪካ ላይ ለማድረስ ስለሚጠነስሱ የጥቃት ሴራዎች መረጃ እንዲጠቁሙ ለማስገደድ ከባድ የምርመራ መንገዶችን መጠቀም መጀመሯ ይታወሳል። ከዚያም ፕሬዚዳንት ባራክ ኦባማ ተመርጠው ስልጣን እንደያዙ አብዛኛው የምርመራ ዘዴ ሰቆቃ ከመፈጸም የሚቆጠር ነው በማለት አግደውታል። ሪፐብሊካን ፕሬዚዳንታዊ እጩ ዶናልድ ትራምፕ በሽብርተኞችን ለማስቆም ማናቸውንም ህጋዊ መንገድ እጠቀማለሁ፣ ነገር ግን ጦር ሰራዊትም ሆነ ሌሎች ህግ እንዲጥሱ ትዕዛዝ አልሰጥም ብለዋል። ቀደም ብሎ ግን ትራምፕ በማስጠም ስሜት ከማስጨነቅ የባሰ የምርመራ ዘዴ እደግፋለሁ ብለው ነበር። የእሳቸው ዋና ተፎካካሪ ቴድ ክሩዝ በበኩላቸው የሀገራችንን ደህንነት ለመጠበቅ የሚያስፈልገውን ማናቸውንም ከባድ የምርመራ ዘዴ እንደገና ስራ ላይ አውላለሁ ማለታቸው ይታወሳል። ይህንኑ ተከትሎ ይመስላል የሲአይኤ ዳይሬክተሩ ጆን ማንኛውም ቀጣይ ፕሬዚዳንት ቢታዘዝ እስረኞችን የዋተር ቦርዲንግ ተብሎ በሚጠራው የምርመራ ዘዴ እንደማይጠቀሙ የተናገሩት። ከአንድ ዓመት በላይ የዘለቀውን ውጊያ ያስቆመው ውል በደስታ የተቀበሉት በተባበሩት መንግስታት ድርጅት የየመን አምባሳደር ኢስማኤል ኦልድ ሼህ አህመድ አሁን ሀገሪቱ ከከረመችበት ሁኔታ የምታገግምበት ሰዓት ነው ብለዋል። በየመን መንግስት በሚደግፈው በሳውዲ የሚመራው ህብረትና ከሁለት ዓመታት በፊት ዋና ከተማዋን ሰነአ በተቆጣጠሩት በሁቲዎቹ አማጽያን መካከል ተኩስ አቁም የተጀመረው እኩለ ሌሊት ላይ መሆኑን የዛሬ ሳምንት ሰኞ ኩዌት ውስጥ ከሚጀምረው የየመን የሰላም ድርድር ታውቋል። ሁለቱም ወገኖች ተኩስ አቁሙን እናከብራለን ሲሉ ቃል ገብተዋል። የተባበሩት መንግስታት ድርጅት የየመን አምባሳደር አያይዘውም ከመጠን በላይ ለተራዘመ ጊዜ በብጥብጡ ስትታመስ የቆየችውን ሀገር መልሶ ለመገንባት አሁን እድል ተፈጥሯል ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጆን ኬሪ በበኩላቸው ዛሬ ጠዋት በትዊተር ያወጡት የድጋፍ መግለጫ በየመን ተኩስ አቁም ስራ ላይ መዋሉ ደስታ ተሰምቶናል ካሉ በኋላ ሁለቱም ወገኖች ለህዝቡ ሰብአዊ እርዳታ እንዲገባ እንዲፈቅዱና ለግጭቱ የፖለቲካዊ መፍትሄ እንዲገኝ ጥረት እንደሚያካሂዱ ተማጽነዋል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የኦሮሚያ ክልል ምክር ቤት ቀደም ሲል ያጸደቀውን የከተሞች አዋጅ ሶስት አንቀጾች መሰረዙ ተገለጸ። የከተሞች አዋጅ በክልሉ በመካሄድ ላይ ካሉት የተቃውሞ እንቅስቃሴ መነሻዎች አንዱ መሆኑ ይታወቃል። አንቀጾቹ የተሰረዙት ጉዳት ስላላቸው ሳይሆን በሕዝቡ ጥያቄ ስለተነሳባቸው መሆኑን የክልሉ መንግሥት ቃል አቀባይ ፈቃዱ ተሰማ ለአሜሪካ ድምፅ ሬዲዮ ማምሻውን ገልጸዋል። እስክንድር ፍሬው ነው ያነጋገራቸው፣ ተከታዩን ልኳል።
በዚህ ዓመት በተካሄደው የጨፌ ኦሮሚያ አምስተኛ የሥራ ዘመን በአንደኛ ዓመት ሁለተኛ መደበኛ ስብሰባ ላይ የጸደቀው አዋጅ ከክልሉ የተቃውሞ እንቅስቃሴ መነሻዎች አንዱ ነው። ገና ከመጽደቁ ጥያቄ የተነሳበት ይሄው የኦሮሚያ ከተሞች አዋጅ በአዲስ አበባ ማስተር ፕላን ላይ ከተፈጠረው ቅሬታ ጋር ተዳምሮ ደም አፋሳሽ የሆነ የተቃውሞ እንቅስቃሴ ማስከተሉ ታይቷል። አዋጁ የወጣው የአዲስ አበባና የኦሮሚያ ልዩ ዞን ከተሞችን የጋራ ማስተር ፕላን ለማስፈጸም እንደሆነ ጥያቄ ያነሱ አንዳንድ ወገኖች እምነት ነው። የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ ሰሞኑን ባካሄደው ስብሰባ ከዚህ አዋጅ ውስጥ ሶስቱን አንቀጾች ሰርዟል። የዚህ ምክንያቱ ከግንዛቤ ማነስ በህብረተሰቡ ዘንድ የተፈጠረው ጥርጣሬ መሆኑን የኦሮሚያ ክልል የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ፈቃዱ ተሰማ ለአሜሪካ ድምፅ አብራርተዋል።
ህዝቡ እስካልፈለገው ድረስ ጠቃሚ ቢሆንም፣ የህዝቡን ፍላጎት የሚያረካ ቢሆንም፣ ለልማት የታሰበ ቢሆንም ህዝቡ ግን እስካልፈለገው ድረስ መቆም አለበት የሚለውን ነገር መቅረት አለበት የሚለውን እንደወሰነ ሁሉ አቋም እንደወሰደ ሁሉ በዚህ ጉዳይም ላይ ያንኑ አቋም መውሰድ አይቻልም ለህዝብ ገልጸው ጨፌው ነው ያወጣው። ያው አዋጆች የሚወጡት በአሰራራቸው በክልሉ የህዝብ ተወካዮች የበላይ አካል ነው፣ የክልሉ ፓርላማ ወይም ጨፌ ማለት ነው። ስለዚህ ጨፌ ስለሚያየው ጨፌ ያወጣውን መልሶ ማለት ነው እዚህ ጥርጣሬ በፈጠሩት ላይ መታየት በሚገባቸው አካላት ህጋዊ ፕሮሰሱን ጠብቆ እዛ ቀርቦ ሰፊ ውይይት ከተደረገበት በኋላ ይህንን የህዝብ ጥያቄ መመለስ አስፈላጊ ሆኖ በመገኘቱ ይህንን መልሰዋል ማለት ነው። ይህን ሲመለስ ምንም አይነት ጥሩ ነገር እንኳን ቢሆን ህዝቡ ያልተቀበለውን ነገር መፈጸም እንደማይገባና ህዝባዊ መንግስትና ህዝባዊ ድርጅት ክልሉ የሚመራውን ድርጅትም ሆነ በአገር ደረጃ ህዝቡ የፈለገ ጥሩ ነገርም ቢሆን የማያምንበትን እስከሚያምንበት ተግባራዊ ማድረግ አስፈላጊ አለመሆኑና የህዝብን ጥያቄ ክብር ተገቢን የሆነ ክብርና ተገቢን የሆነ ትኩረት የሚሰጠው መሆኑን ነው የሚያሳየው ማለት ነው።
ከተሰረዙት አንቀጾች አንዱ የከተሞችን መዋሃድ የሚመለከት መሆኑን አቶ ፈቃዱ በምሳሌ አስደግፈው አስረድተዋል።
የመጀመሪያው አንድ ትልቅ ከተማ ካለ በዙሪያ ያሉ ትንንሽ ከተሞች አብሮ ተያይዘው የሚያድጉበት
ሳተላይት ከተሞች የምትሏቸው
ሳተላይት ከተሞች የምንላቸው ማለት ነው። ለምሳሌ አዳማ ቢኖር በአዳማ ዙሪያ ያሉ ትንንሽ ከተሞች የገጠር ከተሞች ሊኖሩ ይችላሉ ማለት ነው። ስለዚህ እነሱንም በአንድ ላይ የሚያጠቃልልና ትልቁ ከተማ ሌሎችንም ሳተላይት ከተሞች ልክ እንደ የትኛውም ዓለም ልምድ ይዘው የሚወጣበት ነው የነበረው። በዚህ ላይ ይህንን ከአዲስ አበባ ማስተር ፕላን ጋር በማገናኘት ከፍተኛ የሆነ ጥርጣሬ እንዲፈጥር ከማድረገው አካያ የጸጥታውን ሁኔታ ከማረጋጋት ከህብረተሰቡ ጋር ሰፋ ያለ ውይይት በሚደረግበት ጊዜ እነዚህ ጥርጣሬ የፈጠሩ ስለመሆናቸው ህዝቡ ትክክል ያነሳና ይህንንም ምንም ጠቃሚ የሆነ ቢሆንም እንኳን ችግር ማነው ጥርጣሬ እስከፈጠረ ድረስ ይህንን ነገር የህዝቡን ጥያቄ ወስዶ ተቀብሎ በክብር አይቶት ተገቢ ምላሽ መስጠት እንደሚገባው መንግስት ለህዝቡ ቃል ገብቶ ነበር ማለት ነው።
የቢሮ ኃላፊው እንዳብራሩት የተሰረዘው ሌላው አንቀጽ ከተሞች በሚዋሃዱበት ጊዜ የሚወስዱትን ስያሜ የተመለከተ ነው። በዚህ ጉዳይ ላይም ስያሜ መቀየር የአካባቢዎችን ታሪክና ባህል ያጠፋል የሚሉና ሌሎችም ትንታኔዎች በአንዳንድ ወገኖች ሲሰጡ ቆይተዋል። እናም በቂ ግንዛቤ ባለመፈጠሩ ምክንያት እንዲቀር መደረጉን አቶ ፈቃዱ ገልጸዋል።
ሁለተኛው እነዚህ ከተሞች በሚዋሃዱበት ጊዜ የስም ጉዳይ ነው የነበረው። ምክንያቱም ሁለት ሶስት ከተሞች አንድ ላይ በሚወጡበት ጊዜ ቀድሞ የነበራቸውን ስም ይዘው አይደለም የሚቀጥሉት ማለት ነው። ምክንያቱም በመዋሃዳቸው ምክንያት እንኳን ከተሞች አይደሉም የንግድ ሴክተሮችም ሌሎችም በሚዋሃዱበት ጊዜ በተለመደው ሚስማሙበት ስም ነው የሚሆነው ማለት ነው። ከዚህ ጋር ታይዞ ከተሞቹ ይራሳሉ።
እና ተፈቀዱ የከተማ መዋሃድ ሲባል ቀደም ካሉት ጋር አይገናኝም አይደል? አሁን አዳማ ሳተላይት ከተሞችን ይዞ ያድጋል ሲባል እነዛ በአዳማ ስር ይሆናሉ አይደለም ስሜቱ?
አዎ ነዙ ባድ ይተካለላሉ ማለት ነው።
ይዋሃዳሉ
ይተካለላሉ ማለት በራሳቸው በህዝብ ውይይት በራሳቸው ፍላጎት ይመጡና እንደ ስም ይኖራቸዋል ማለት ነው። ያም ጥርጣሬ ስለፈጠረ ከማስተር ፕላኑ ጋር ጥርጣሬ ስለፈጠረ ይሄም ህዝቡ ላይ ጥርጣሬ እስከፈጠረ ድረስ ተገቢ የሆነ ይህንን የሚመጥን የግንዛቤ ማስጨበጥ በሚገባ ባለመሰራቱ ምክንያት ክፍተቱም ደግሞ ሌላው አካል በመጠቀሙ ምክንያት ህዝቡ እስካልፈለገው ድረስ ጥሩ ነገርም ቢሆን ህዝባዊ ድርጅቱም ቢሆን ክልሉን የሚመራው የህዝብን ጥያቄ ነው ማከል አድርጎ የሚሰራውና ሲጀመር መጀመሪያውም መጨረሻውም ይሄው በመሆኑ ሪስፔክት መደረግ ስላለበት ይሄን ሞስሉ ያሻሻልበት ሁኔታ አለ ማለት ነው።
እንዲቀር የተደረገው ሶስተኛው አንቀጽ ከተሞችን በስድስት ደረጃ የሚመደበው መሆኑን ኃላፊው አመልክተዋል። እርሳቸው እንዳሉት ምደባው የሀገሪቱ ዋና ከተማ የሆነችውን አዲስ አበባን ሜትሮፖሊታን በማለት ከላይ ያስቀምጣል። ኦሮሚያን ጨምሮ በክልሎች የሚገኙ ትላልቅ ከተሞችን ደግሞ ሪጂዮፖሊ በማለት በሁለተኛ ደረጃ ያስቀምጣል። የቢሮ ኃላፊው እንዳሉት ጥያቄው የተነሳውም እዚህ ሁለተኛው ምድብ ላይ ነው። ይህ የአዋጁ ክፍል በተሳሳተና በተዛባ መንገድ መተርጎሙን ይናገራሉ።
ሪጂዮፖሊ ከፌደራል ከአቅም ግንባታ ጋር ተይዞ ከመሰረተ ልማት ጋር ተይዞ ከሌሎች ጋር ድጋፍ የሚደረግበት አይነት ነገር አንቀጽ ውስጥ የተካተተ አለ ማለት ነው። ይህን ጥቅም ያገኛል የሚል ስም ስያሜው ይህንን ከየትኛው ጋር አዛመዱት? ትልልቅ ከተሞች ለፌደራል ተጠሪ ሊሆኑ ነው የሚል ውዥንብር በስፋት የተነሳና ጥርጣሬ የፈጠረ በመሆኑ የሪጂዮፖሊ የሚባለውን ነገር እንዲቀር፣ ጥቅማ ጥቅሞቹ ግን የሚሰጡት ድጋፎች በሌሎችም ሴክተሮችም እንደሚሰጡት ሁሉ በዛው እንዲቀጥሉ፣ ነገር ግን የስም ስያሜው እንዲቀር የሚል የተወሰነ ነው።
የኦሮሚያ ከተሞች አዋጅ በተለይ ለቅርብ ጊዜው የተቃውሞ እንቅስቃሴ መነሻ መሆኑን ተቃዋሚዎች አምናሉ። አዋጁ በአዋጅ መሻር እንዳለበትም ሲጠይቁ ቆይተዋል። አቶ ፍቃዱ ግን እንደዚህ አይነቱ ጥያቄ በተሳሳተ ግንዛቤ ላይ የተመሰረተ መሆኑን ይናገራሉ።
ሲጀመር የመጀመሪያው አዋጅም ቢሆን መሻሻል የነበረው እንጂ በመሰረቱ አዋጅ ለከተማ አስፈልግም ማለት ከተሞች ልማት አካሂዱ ማለት ነው። ከተሞች የመልካም አስተዳደር ስራን አይከውኑ ማለት ነው። የማህበራዊ ኑሮን በየደረጃው በደረሰበት የእርግጥ ደረጃ አይከወንም ማለት ነው። ይሄ በየትኛውም ሀገር አዋጅ የሌለው ከተማ ህግ የሌለው ከተማ የለም ማለት ነው። የሚሰራበት ፖሊሲ የሌለው ከተማ የለም ማለት ነው። ስለዚህ ከዛሬ 15 ዓመት በፊት የወጣ ነው አዋጁ ማለት ነው። አዋጁ ግን ከዛሬ 15 ዓመት በፊት ቢወጣም አንዳንዶቹ መጠነኛ ማስተካከያ የተደረገው፣ ሌሎቹ ደግሞ አሁን እርገቱ የደረሰበት ማለት ነው። አሁን ለምሳሌ የቀበሌ ቁጥር አለ። የዛሬ 5 ዓመት የነበረው የቀበሌ አንድ ቀበሌ ሊሆን ይችላል ይላል ማለት ነው ይሆናል ተብሎ የሚገመተው ቁጥሩ በጣም አናሳ ነው ማለት ነው። አሁን ባለንበት ከፍተኛ እንትን አርባናይዜሽን ከፍተኛ ቁጥር ጨምሯል ማለት ነው። ይሄን ማስተካከል ያስፈልጋል ማለት ነው። ያ ማሰካል አስፈልግም ከሆነ የሌላ ነገር ነው ማለት ነው። እርግጥ ያላገናዘበ ዝም ብሎ በጭፍን መሄድ ነው የሚሆነው ማለት ነው።
የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ ከዚህ ቀደምም የአዲስ አበባና የኦሮሚያ ልዩ ዞን ከተሞች የጋራ ማስተር ፕላን ተግባራዊ እንዳይደረግ ውሳኔ ማስተላለፉ ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። በፌስቡክ አት ቪኦኤ አማሪክ ላይ እናንተም የኦሮሚያ ክልላዊ መስተዳደር ያቀረበውን መግለጫ አስመልክቶ አስተያየቶቻችሁን ላኩልን። አሁን ከተቃዋሚ ፓርቲዎች እናድምጥ። የኦሮሚያ ክልላዊ መንግስት የሰጠውን መግለጫ አስመልክቶ አዋጁ ህዝብ ስላልተወያየበት ሙሉ በሙሉ ተሰርዞ በፍጥነት ውይይት መጀመር አለበት ሲሉ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመች ማምሻውን ለዝግጅት ክፍላችን ገልጸዋል። ጽዮን ግርማ ነች ያነጋገረቻቸው።
አመሰግናለሁ አቶ ሙላቱ ገመቹ፣ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ምክትል ሰብሳቢ። ጨፌ ኦሮሚያ ባለፈው ሳምንት ባደረገው ስብሰባ ከዛ ውስጥ 3 አንቀጾች ተሰርዘው አዋጁ ጸድቋል የሚል ሰምተን ነበር። ከተሰረዙት አንቀጾች ውስጥ አንደኛው የከተሞችን መዋሃድ የሚዘረዝረው አንቀጽ፣ ሁለተኛ ደግሞ ከተሞች ከተዋሃዱ በኋላ ስለሚኖራቸው ሲያሜ የሚዘረዝረው አንቀጽ፣ እንደዚሁም በመጨረሻ እነዚህ የሜትሮፖሊታን በስድስት ተከፍለው ዋነኛው የሜትሮፖሊታን አዲስ አበባ ይሆንና ሌሎቹ በስድስት የሪጂዮፖሊታን በሚል የክልል አስተዳደር ይከፈላሉ፣ እንደዚሁም ደግሞ በጀታቸውን በፌዴራል ከተሞች ይረዳሉ የሚሉት ሶስት አንቀጾች ተሰርዘዋል ተብሎ እኛ መረጃ አግኝተናል። እና እነዚህ መሰረዛቸው ምንድን ነው የሚጠቅመው ከተነሱት ጥያቄዎች ጋር?
አዎ፣ ዝርዝሩን እኛ አናውቅም፣ በፕሬስም አልወጣም። እኛ ጋር ግልጽ ሆኖ የወጣ ነገር አይደለም። ግን እናንተ ከጠየቃችሁም በእነዚህ ሀሳቦች ላይ ሀሳቤን ለመስጠት ነው። በአጠቃላይ ስናየው ይሄ አዋጅ ጠቃሚነት የለውም፣ ለኦሮሞ ሕዝብ የሚጠቅም አይደለም። ስለዚህ የኦሮሞ ሕዝብ የሚቃወመው በአጠቃላይ ነው። መዋሃድን በሚመለከት፣ ስያሜን በሚመለከት፣ የዚህን የሪጂዮፖሊታን ከተሞችን በሚመለከት ይሄ አዋጁ በአጠቃላይ ካለው ህገ መንግስት ውጪ ነው። ህገ መንግስታችን ምንድን ነው? ፌዴራሊዝም ነው። ፌዴራሊዝምን ባለው የሪጅኖች ወይም ስቴቶች ባላቸው ክልል ውስጥ ራሳቸው በክልሉ የሚያዙ ከክልሉ ገቢን በራሳቸው የሚያገኙት እንጂ ለሌላም አካፍሎ የሚሰጡም አይደለም። ፌዴራል ስቴቱም ፌዴራሊዝምን ተግባራዊ ለማድረግ ከተፈለገ በአጠቃላይ በእንደዚህ አይነቶቹ ነገሮች ውስጥ ጣልቃ አይገባም። ይሄ ስለዚህ ነው በአጠቃላይ አዋጁን የምንቃወመው። ስለዚህ ስያሜውም የሪጂዮ ፖሊቲን የተባሉትና መዋሃድን በሚመለከት እዛ ውስጥ ቢኖርም ይሄ ብቻ አይደለም፣ ሌሎቹም የምንቃወማቸውና የማንቀበላቸው አሉ። ስለዚህ አንደኛ የህዝብ ይሁንታ የለውም፣ ሁለተኛ ጠቃሚነቱ አይታይም።
እንግዲህ ዋና ጥያቄዎቹ የተነሱት ጥያቄዎች እነዚህ ከሆኑና እነዚህ አንቀጾች ከተሰረዙ እንዴት ነው ጠቃሚ አይደለም ልትሉ የምችሉበት ምክንያት? እነዚህ ጥያቄዎች ተሰርዘዋል፣ ተሰርዞ ጸድቋል። ምንድን ነው ያሉት? ጠቃሚ ናቸው ብለን እናምናለን። እነዚህ አንቀጾች የተሰረዙት ጠቃሚ ስላልሆኑ አይደለም። የተሰረዙበት ምክንያት አንዳንድ አካላት የአረዳድ ችግርና የግንዛቤ ችግር ህዝቡ ላይ እንዲያድር ስላደረጉ ነው እንጂ አንቀጾቹ እንደውም እነዚህ ጠቃሚ ናቸው ይላሉ። እና እነዚህን አንቀጾች ከተሰረዙ ጠቃሚ አይደለም የምትሉበት ምክንያት ምንድን ነው?
የምንቃወማቸው ዝርዝር ጉዳዮቹንም ቢሆን ለህዝብ ቀርቦ ህዝብ ተወያይቶበት ከዛ በኋላ ነው አዋጅ ሊጸድቅ የሚችለው፣ እንደ አዋጅ ሆኖም ሊወጣ የሚችለው። ስለዚህ ህዝብ ያልተወያየበት ሌሎች ጉዳዮችም እዛ ውስጥ ስላሉ እኛ አሁን ለምሳሌ የሰማነው በፕሬስ የወጣ ጉዳይ አይደለም። ይሄ አሁን ወሬ ወሬ ነው የምንሰማው። ዝርዝር ጉዳዮቹ ላይ ህዝብ መወያየት አይገባውም እንዴ? ስለዚህ ያልተወያየበት ስለሆነ ይሄ ብቻም አይደለም፣ ሌሎቹንም እንዲሻሻሉ የምንፈልጋቸው ጉዳዮች አሉ ጠቃሚ ሆኖ ቢገኙም።
ከዚህ በፊት ሌላ ጊዜ መንግስት ህዝብ ወስኗል ተወያይቷል ብሎ ሲመጣ ተቃዋሚዎች፣ የተቃዋሚ ፓርቲዎች ህዝብን አይደለም የሰበሰበው፣ ካድሬዎችን የሰበሰበው የራሱን ሰዎች ሰብስቦ ነው ህዝብ ወስኗል ብሎ የሚያመጣው የሚል መግለጫ ስትሰጡ ይሰማል። እና አሁን ህዝብ ወስኖ ስትሉ በምን መልኩ ነው ህዝብ ወስኖ የሚለውን እንደ አማራጭ የምታቀርቡት? የትኛውን ነው የምትቀበሉት? እንዴት ተወስኖ ቢመጣ ነው የምትቀበሉት?
በዚህ ጉዳይ ላይ ይሄ ህዝብ ይወያይ በምንልበት ጊዜ ውይይቱ ነጻና ፍትሐዊ የሆነ ውይይት ነው እኛ የምንፈልገው። ካድሬ ተሰብስቦ የሚወስንና ህዝብ ነው ብሎ የሚያመጣውን አይደለም። ነጻ የሆነ ውይይት ነው። ውይይት ስንል ዲሞክራቲክ የሆነ ውይይት በስምምነት ህዝብ የሚስማማበት በጠቅላላ የሚቃወመውም የማይቃወመውም የሚደግፈውም የማይደግፈውም ነጻ በሆነ ሁኔታ ሲወያይበት ነው። ይሄንን ነው እኛ ስንል ህዝብ ይወያይበት ስንል ሃይላይት አንኮት የምናደርገው ይሄንኑን ነው እንጂ ቅድም እንዳላችሁት ልክ እነሱ ካድሬዎቹን ሰብስቦ ህዝብ ተወያይቶበታል እንዲሆነዋል የሚባለውን አይደለም። እነሱ ህዝብ ቢሆን እኛ እዛው ካድሬው አይደለም እንደ ተወያይቶ አሁንም አዋጅ ያወጣው ህዝብ የተቃወመ እሱን አይደለም። በጠቅላላው ህዝብ የምንለው አጠቃላይ በጉዳዩ የሚያገባው ሁሉ በነጻ ምንም ማስፈራሪያ፣ ዛቻ፣ ጉልበት ሳይኖርበት በነጻ የሚወያይበት ስለዚህ ጉዳይ የኔ ነው ብሎ ህዝብ ከተወያየበት በኋላ የሚያመጣው ይሆናል። እኛ ህዝብ ይወያይበት ስንል የተወሰኑ ሰዎች ተወያይቶበት ህግ የሚያወጡለት ሳይሆን በአጠቃላይ በጉዳዩ ላይ ህዝብ የሚቃወመውም የማይቃወመውም የሚደግፋቸውም የማይደግፋቸውም በአንድነት ካለምንም ተጽዕኖ ዲሞክራቲክ በሆነ ሁኔታ ውይይት ሲደረግበት ነው። ይህንን ነው እኛ የምንፈልገው።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችን በ19 ሜትር ባንድ በ15580 ኪሎ ሄርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ 1 ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ 1 ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 ላይ እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሃሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን።
Albezamoy mafada zul kabalu Albezamoy mangala fata la finatin mazangat unzade Albezamoy mafada zul.
በዚህ ሳምንት የሙዚቃ እንግዳችን ዘሪቱ ከበደ ትሆናለች። ዘሪቱ በቅርቡ ወደ ዋሽንግተን ዲሲ በብሔራዊ የጸሎት ቁርስ ስነ ስርዓት ላይ ፕሬዝዳንት ባራክ ኦባማና ሌሎች ታዋቂ አሜሪካውያንና ዜጎችም የተገኙበት ስነ ስርዓት ላይ ተገኝታ ዜማዋን አቀርባለች። ሱራፌል ሽፈራ ወይም ዲጄ ፋትሱ በስቱዲዮ ጋብዟታል።
ጅንዛዴ በከተማ ሰው የሰው ብቻ የሰማ ኢንፎርሜሽን ጠዋት ማታ አቅሮ እስከ ጣፋታ
ሙዚቃ ውስጥ ምን ከተተሽ? ማለት ምን ሳበሽ ወደ ሙዚቃ?
ሙዚቃ
ራስ ሙዚቃ
ሙዚቃ ነው አው የሚሆነው። ባስተዳደጌ ብዙ የተከበበ አስተዳደግ አልነበረኝም።
ለሙዚቃ ማለት ነው የተከበበ?
ናይ ብዙ ብዙ ልጆች ብዙ መውጣት መግባቶች ያሉበት አይነት አይደለም እድገቴና ከትምህርት እና ከቤተሰብ ውጪ ሙዚቃ ነው የነበረኝ ጓደኛም የሚያዝናናኝ ፈታ አመልበት ነገር። ደግሞ ያደኩበት ቤት እናትና አባቴ ጥሩ ሙዚቃ ሰሚዎች ነበሩና ኮሌክሽኖች አሏቸው ቤት ውስጥ የተለያዩ። ስለዚህ እነሱን በመስማት እና ኢንጆይ በማድረግ ውስጥ አብሮ በመስፈን ደግሞ ያንን ነገር እየወደድኩትና እየለመድኩት በመምጣት ከዛም ደግሞ በትምህርት ቤት አካባቢ ያሉት ፐርፎርም የማድረግ እድሎች ሲመጡ ፐርፎርም ስታደርግ አንተ ኢንጆይ ስታረገው ሰዎችም ደግሞ ኢንጆይ ሲያረጉት ስታይ ኢንካሬጅ ትሆናለህ በዛ መንገድ ለመሄድ። ስለዚህ እንደዛ እንደዛ ያልኩ ነው
እንትናልበረን ቤተሰብ አሁን ዲጄ ሲጀምር ዲጄ ማሬክ ሲጀምር ትንሽ ያው ሀርድ ነበር።
እንዴት ነው አባቴ በህይወት በነበረ ጊዜ እንደዛ ይሆናል ብሎ አያስብም። እሱ በሙያው አርክቴክት ነው። ነገር ግን ጥሩ ደናሽ ነበረ በወጣትነቱ ጥሩ ይደንሳልና ከበደ መረንጌ ምናምን ሁሉ ተብሎ ነው የሚጠራው በቀጽል ስሙ። እና ያውቀዋል እንደዋና ነገር እንደምቆጥረው አላሰበም። በትምርቴ ላይ ጥሩ ተማሪ ስለነበርኩኝ በዛ ሰክሰስፉል እንደመሆን ነው የሚያስበው። ያን ነገር እንደ ተጨማሪ ነገር ኢንጆይ ማድረግ ትምርት ቤት ውስጥ ፐርፎርም ማድረግን አልተቃወመኝም። ያው እሱም አርጎት የሚያቅ ነገር ስለሆነ እናቴ ግን ክሎዝሊ ከአባቴ በተሻለ ትከታተለኝ ነበር። ታውቀዋለች አካሄዴን ታውቀዋለች። ከቅርበቷም አንጻር እንግዲህ ሰፖርተር ሆና ነው የቆየችው። እንግዲህ ወደ ሙዚቃው ደግሞ አባቴ በህይወት በሞት ከተለየን በኋላ ነው ወደ ሙዚቃው እንደ ፕሮፌሽን የገባሁት። ስለዚህ ያው እንዴት ሃንድል ያደረገው እንደነበረ ማወቅ አልቻልኩም። በሷ በኩል ግን እስካሁን ድረስ ደጋፊ ነው።
ትወዳለች ሙዚቃ?
አዎ ትወዳለች በጣም። ያው እኛን ሳትወልድ በፊት የበለጠ እንደነበረ እናውቃለን። ጓደኞቿ ግድግዳዋ ላይ ቶም ጆንስ ተስሎ ነበረ እና ብዙ ነጂሞሪሰን አው ሺ ሃድን ፔንትድ የመኝታ ክፍሏ ላይ እንደሱ ሁሉ ነበሯት። ዘፈን ግጥም የምትጽፍ አብራ የምትዘፍን ነበረች እና እኛም ስናቃት ትወዳለች እና ደስተኛ ናት። ያው ለኔ ያየችልኝ ያንን ባይሆንም ሪኮመንድ አላረገችኝም ወይ ይሄን ነው መሆን ያለብሽ ባትለኝም ይመስለኛል በሄድበት እንደሚሆንልኝ አይታ ከቅርበቷ እና ከክትትሏ የተነሳ ደጋፊ ነው የሆነችው።
አልተጫነችኝም። እንደማ ነበር መታደምጫቸው ሙዚቃኞች ወይ ሙዚቃ?
እኔ ብዙ ጀነሬሽን ሰምቻለሁ።
እሺ።
ብዙ ጀነሬሽን
መነሻ
አሁን ያባቴ ሸክላዎች አሉ፣ ሬኮርድስ እና ናት ኪንግ ኮል አሉ። ኤላ ፊትዝጀራልድ ምናምን፣ ካሳ ተሰማ እና መሐሙድ የዛ ጀነሬሽን ኮሌክሽን አሉ። የናቴ አሉ፣ የትልቅ ወንድሜ አሉ፣ ካዝኖች አሉና በቃ የተለያዩ ጀነሬሽን ሙዚቃዎች የራሴን ፒክ ያረኩ መስማት እስከጀምር ድረስ በነዛ ነው የቆየሁት። ያው እኔ ደግሞ ስመጣ የነ ቦይስ ቱ ሜን፣ ባክስትሪት ቦይስ፣ ስፓይስ ገርልስ ምናምን ዘመን ላይ ነው የኛ ወቅት የነበረው።
ሞቅ ያለበት
ያ ዘመን ነው የኛ ወቅት የሚባለው። this is what I want ብለህ ይሄን ሙዚቃ ነው ፈልገው ብለህ ፒክ የምታረግበትና ከነሱ አካባቢ ከነበሩት ከቤተሰቤ ምርጫ ጀምሮ እዛ ድረስ ስሰማ ደግሞ በአመታት ውስጥ ብዙ አይነት ቴስት እና ዴቨሎፐር ያለው አሁንም ድረስ አድናቂ ነኝ።
ከዘሪቱ ጋር ያደረግነው ቃለ ምልልስ በነገው ዝግጅት ይቀጥላል። ስለ ቤተሰቧ ህይወት ትነግረናለች።
ያው ከሚገባይ በላይ በጣም ቆንጆዬና ደስ የሚሉ ብርት ያሉ ልጆች አሉኝ። ባሌም በጣም ጥሩ አባት ነው እና በጣም የምደሰትበት እና እግዚአብሔርን የማመሰግንበት የህይወቴ ክፍል ነው። ከእውነተኛ ስሜት እኔ ወድያለሁ አይደለም
የዛሬው የጋቢና ጉዟችን ይህን ይመስል ነበረ። በዚሁም ተጠናቋል።
በፌስቡክ አት ቪኦኤ አማሪክ ላይ ለምትከታተሉን እናመሰግናለን። ሁልጊዜም በቀጥታ ተከታተሉን። በትዊተርም እንደዚሁ አት ቪኦኤ አማሪክ ላይ አስተያየቶቻችሁን አድርሱን።
ስናስተናግዳችሁ
ሃሽታጉን ልንገራቸው፣ ጋቢና ቪኦኤ።
ስናስተናግዳችሁ ያመሸነው መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። ሙዚቃዎቹን የመረጠልን ዲጄ ፋትሱ ነው።
ጉዟችሁ የሰመረ ይሁን እያል እንሰናበታችኋለን። መልካም ምሽት። በነገው ጉዞ እንገናኛው። ፍቅር